ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 5 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ላጭ የደምረክ በሚለገስበት ግብር ጨቆን ላይ ቀርለት ያብዮት ፍልሚያት ልቅቅ በመውደቅና በማውደቅ በሾህ ባረን ቋባዘቅ በማይባጥቱ ተሾጋት ቋጥኝ ሚና ጉድባ ፈፋና ጥምዝምዛምባ ብራቅ ነገር ነጉድጓድ ቋያ የተቀፈ ንዳድ በሳት አፈና ሞገድ በሰቃሎ ያሳር መንበድ ነፍስ እንደገደል ዳር ቀጥማ በስጋችን መሃል ተላትማ ጥሩ አድኑ ትርባ ትርባ ጠፋጫል ጠፋጭ ስንል ባለንበት ጎርፍ መሃል በጋራ ገደል ወልዝ ዳር የማያወጡት ትግል ካልተመታ ካልተደማ በኖርን አልኖርን የጣር ግፍት ካልተሰቃየነውማ ካልተሰደድን ካልተባረን ሲወጉን ካልወጋንማ አብዮቱ ካልከረረ እንዳረት ካልጎመረረ ቀኝ አድርባይ ግራ አድርባይ በግጀው ካልተመጠረ ቀኛ ውልጀብድ ግራ ውልጀብድ በቋያው ካልተጠረረ ወዳጅ ጠላት ሁሉም ሁሉም በየቀየው ካልሰፈረ ድንበር ካልተካለለ አይቀርነውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ ከመንገድ መንገድ ተመርጦ ከገቢር ገቢር ተፋልጦ ካሳብ ሀሳብ ተፋልጦ ሸጋው መስመር ካልነጠረ ወግሮ ካልተወገረ ጭሮ ካላንጨረጨረ ቀራኔው በውል ካልጎላ እየፈላ ካልሰከረ ካልማለደ ካልጠረረ ጋብ ካላለ ካልገነፈለ ካልደፈረሰ ካልጠራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ? ጦሩን ካልደራረበ ጦሩን ካላነገበ ካልወጣ ካላሸቀበ አባደፈር ካልቀለበ ባመፁ ካልተፈተነ የሲቃ ሰቆቃ ጽዋ ያግድንጅን ካልተነጣ ገቢ ነፍስ ወጭ ነፍስ ያንሮ ምጣር ካልመጣ አለዋት ሲል ካልተጠፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነ መከራ ካልተጫጫነ ትግል ምኑን ትግል ሆነ? እንደ አዙሪት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልገረዘ እንደ ሰማይ ቢርመጠመጥ መደም ጎዳና ሳይሸረጥ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ሲቃ ካልተጠነጠነ በሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንድ አባም ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አምዱ ቀይ ጥርሳስ ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገባ ሁል ቢልመጠመጥ ብጀለዝ ቢቀያየር አድሮ ወደ ቁልቁል ቢዘግት እንዳርጩሜ ጎበጥ ለመጥ ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ለክፍት አዲስ ማም ሽሽት ሩጫ ለመመጥ የኋሊት ጉዞ ፋሊት ከጠላት ቡብት መሸሸግ አድንጋሻ መመከት በቡካታ ውል መፈርጠጥ አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሉ እንደ ውሻ እንደ ለከስክስ ቅርሻቱን መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጥን አፉም እንደ ሸነቆሩት በርሜል ካፈሰሰ ሚስጥር ላይችል የጥምት ወዳጁን መዘርዘር ካሳብ በቀለ ፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ቴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለ ጭቃት ከሆነ አይ ወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰይ ኖሯል ባንዳደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲ ከቀዳውማ እናት ወል ሊገባ ኖሯል ገና የዋናው ለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጥሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባርሶ አደሩ ማጭድ ሌላ ምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንዳገመል ሽንት ከወንዞድ ያለቡ ካሻማ ታዲያ ምን ልሰይ ኖሮ አልድሮስ ባንድ አደል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች የወገነም ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎን ከረባቶ መምታት ነው ባባሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ወጭ ሆኖ ከፋሽስቱ ልብ ከገባማ ምን ሊሰይ ነው ድሮስ ባንዳ አደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉል ጀብድ ግራ አጉል ጀብድ እንደ ቀጠል ካልረገፈ እንደ ረጄ ባቆዳ ላይ ላዩ ካልተገፈፈ በትግሎ ግለት ባመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? በፍልሚያው ሜዳናማ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተጠፋ ስጋ ደሙ ካልተገነባ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባደፋር ፋሽስቱን በትግሉ ካላባነነ ተገለ ምኑን ትግል ሆነ እየተባደረቱ አቅፎ ሞታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልባባን ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ባመጹ ካልተፈተነ ተገለ ምኑን ትግል ሆነ አራሙኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ ምኑን ታጋይ ሆነ ምኑን ምኑን ምኑን
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 5 ምዕራፍ 2 ለምን 1969 ጠላቶቻችን ምሳሌ ያደርጉን ሲፈልጉ እኛ ቁርስ አደረግናቸው መንግስቱ ኃይለ ማርያም 1970 ዓመተ ምህረት መስከረም 1969 ዓመተ ምህረት ኢህአፓ ላይ የተላለፈው ግልጽ አዋጅ የራሱ ምክንያት ነበረው ታዲያ ከላይ የተጠቀሰው የመንግስቱ ኃይለ ማርያም ቃል ባጠቃለለው ነበር ግን አመጹን ከፍ ወዳለ ደረጃ ለማሸጋገር ደርግን እንዲሯሯጥ ያደረጉትን ዋና ዋና ነጥቦች ጠለቅ ብሎ ገብቶ መመርመርና ቁልጭ ብለው እንዲወጡ ማድረግ አስፈላጊ ነው በአጠቃላይ ደርግ በኢህአፓ ላይ ጦርነት ያወጀው በፖለቲካው ትግል ኢህአፓ በማያጠራጥር ደረጃ እያቸነፈው በመሆኑ ነበር ደርግ ተራማጅ ህጎች ቢደነግግና የሳይንሳዊ ሶሻሊዝም ተከታይ መሆኑን ቢለፈፍም ተራማጁ የተቃዋሚ ክፍል በዚህ ሊታለልም ሆነ ጥርጣሬውን ሊፈቅ ለመንግስት ለውጥም ያለውን ጥያቄ እርግፍ አርጎ ሊተው አልተገፋፋም መንግስቱ ቃላት በማሽጎድጎድ ግራውን ወገን ሊበለጥበት አጥፎት ለማለፍ በሞከረ መጠን ግራው የበለጠ አቋሙን ሟጭሮ ይዞ የጦርነት አዋጁን የጊዜ አመራረጥ በሚከተሉት ምክንያቶች ማስረዳት ይችላል። 1. ወታደራዊው አገዛዝ ላይ እያደገ የመጣው ተቃውሞ በልዩ ልዩ ምክንያት ኢህአፓን እያደር ተወዳጅ እያደረገው መጥቶ ነበር። ለደርግና ለመይሶን ስጋት በሚፈጥር ደረጃ ቁጥሩ እየጨመረ የሄደ ህዝብ ወደ ፓርቲው እየተሰባሰበ የአባላቱና የደጋፊዎቹ ቁጥር እየጨመረ መምጣቱ ግልጽ እየሆነ ነበር። የኢህአፓን ተጽዕኖ በፖለቲካ መንገድ ለመቋቋም በመይሶን በኩል የተደረጉ ሙከራዎች በምንም አይነት መንገድ አልተሳኩም። በጋዜጦችና በየቢሮዎች ይካሄድ የነበረው የውይይት መድረክ ኢህአፓ ሰፊ ቅስቀሳ እንዲያካሄድና አመለካከቱንም ለማሰራጨት እንዲችል በቂ ዕድል ሰጠው። የወዝሊጉ ሰናይ ልኬ መድረኩን ኢህአፓ እየተጠቀመበት ስለሆነ እንዲታጠፍ መንግስቱ ኃይለ ማርያምን ለማሳመን ቻለ። ህዝቡ መንግስቱን እምነት ነሳው። ታዲያም መንግስትም አፋውጦ ጋዜጦችን የሚያነብለት ሬዲዮውን የሚሰማለት እንደሌለ በይፋ አማረረ። መንግስቱ ኃይለማርያምና የቅርብ ጓደኞቹ ያባና በሱም የሚመሩት ተቃዋሚ ወገኖች አደጋ እንዳንጠለጠሉባቸው ታዩአቸው። ስለዚህም መይሶንና ወዝሊክ አጣንና ቆራጥ ርብጃ ይሃባ ላይ እንዲወሰድ ምክር ማካፈል ሲጀምሩ እህ ብለው ጆሮአቸውን ሰጧቸው። ሁለት ከመንግስቱ ኃይለማርያም አንጻር ይበልጥ የሚያሸብር ሆኖ የተገኘው እምሳቱ በጦር ኃይሎች ውስጥ እየተስፋፋ መሆኑ ነበር። አየር ኃይል ውስጥ ተፈጥሮ ከነበረው እምሳትና ከአየር ወለዶች አመጽ በኋላ ሻለቃ መንግስቱ ራሱ የወታደር ካምፖችን በመጎብኘት ከመኮንኖችና ከወታደሮች ጋር ተነጋገረ። በደርግ አገዛዝ ተቃውሞ ያደገበትን ደረጃና በያባ ጋዜጣ በዲሞክራሲ ላይ ለተገለጹት አቋሞች የነበረውን ድጋፍ በተገነዘበ ጊዜ ደነገጠ። ይህን ሁኔታ ለመለወጥም ተወዳጅነት ሊያተርፉለት የሚችሉ ዘዴዎችን ሞከረ። ጦር ሰፈር ውስጥ በመተኛት በሚማርክ ንግግር በመሸንገል እኛ አንድነን ፍላጎታችሁ ከሆነ ከስልጣን እንሰናበታለን ወዘተ እያለ ከልቡ መሆኑን ለመግለጽ እንባውን እስከማፍሰስ ደረሰ። እንዲሁም ሙልጭ ያለ ውሸት ዋሸ። ሶማሊያና ኤርትራ አገሪቱን ለመከፋፈል ባላቸው እቅድ ላይ ኢሃፓ መስማማቱን የሚያረጋግጥ የፊርማ ማስረጃ አለ። ኢሃፓ የኢትዮጵያን ጦር ኃይል በመከፋፈልና አሻጥር በመስራት ሶማሊያን ሊረዳ ቃል ገብቷል ወዘተ። ወታደር ውስጥ የነበረውን እምሳት ለመግታት በኢሃፓ የሚመራው የሲቪል ተቃዋሚ ወገን ወታደር ውስጥ ካፈነገጠው ወገን ጋር ትስስር ፈጥሮ የሰመረ ቅንብር እንዳያደርግ ኢሃፓን መንጥሮ የማጥፋት አስቸኳይነት ተሰማው። 3 ሐምሌ 1969 ዓ.ም ላይ ደርግ በውስጣዊ ሁከት እየተብላላ ሂዶ አብዛኛው ወገን መንግስቱና ጓደኞቹ ላይ ተነሳባቸው። ሆኖም እነ መንግስቱ ሰደድ በተባለው ምስጢራዊ ቡድን የተደራጁና ይበልጥም ወሳኝነትን የያዙ መሆናቸው ልቀው እንዲገኙ አድርጓቸዋል። የጦር ኃይሎች ውስጥ በተፈጠረው እምሳት በመደፋፈር የደርግ አባሎች ስብሰባ አድርገው ደርግን ራሱን እንደገና የሚያዋቅር ኮሚሽን ለማቋቋም ወሰኑ። ዋናው የማዋቀሩ ዓላማ አምባገነናዊ ስልጣን ለመገደብ እንደነበር መንግስቱ ኃይለማርያም ራሱም ሆነ መይሶን አልጠፋቸውም። የተደረገውም ልክ ይኸው ነበር። የተቋቋመው 17 ሰው የያዘ ኮሚቴ የደርግን ዴሞክራሲያዊና የጋራ አሰራር የሚያጠናክሩ እርምጃ እንዲወስዱ የሚጠይቅ ሐሳብ አቀረበ። ሊቀመንበሩ ተፈሪ በንቲ፣ ሻለቃ ሞገስና ሌሎችን በመንግስቱ ኃይለማርያም የቅርብ ዙሪያ ያልነበሩ ከፍተኛ ስልጣን የተሰጣቸው ኮሚቴዎችን እንዲመሩ ተደረጉ። መንግስቱ ኃይለማርያም ወደ ጀርባ ሳበ። ከዚያም ተያይዞ ደርግ የመይሶንና የህዝብ አደራጅ ጽህፈት ቤት ተብየውን እላፊ ተግባራት የሚመረምር አንድ ኮሚቴ አቋቋመ። ለመንግስቱ ኃይለማርያምና ለመይሶን ቀኑ እያጠረባቸው ነበር። ስልጣን ከእጃቸው ላፈትልክ አለ። ይህን ሁሉም ኢሃፓ ላይ ላከቁ። መንግስቱ ኃይለማርያምና ጓደኞቹ እንደ ለገሰ አስፋው፣ ተስፋዬ ወልደ ስላሴ፣ ተካት ሁሉ፣ ጌታቸው ሽበሺ፣ አሊ ሙሳ፣ ስዩም መኮንን፣ ዳንኤል አስፋው አበክረው በሚስጥር መሰብሰብ ጀመሩ። የመንግስቱ ኃይለማርያም የቁርጥ ታማኞችና መይሶን እንዲሁም ወዝሊክ የደርግ አባላት ከኢሃፓ ጋር ሰላም ይፈጥራሉ ብለው ድንጋጤ ገባቸው። ይህንንም ሁኔታ ለመቅደም ኢሃፓን ለመምታት መላ በቱ እቅዳቸውን ለደርግ አባላት ያቀረቡ ሲሆን የመይሶን መሪዎችና መንግስቱ ኃይለማርያም የታሰበው ለአዲስ አበባ ሰላም ለማምጣት አንድ ፈጣን የቀዶ ጥገና እርምጃ ሆኖ የተወሰደ መሆኑን እንዳስረዱ ይታወቃል። አብዛኞቹ የደርግ አባላት ይህንን አምነው ሊሆን ይችላል። በሌላ ወገንም ደግሞ የኢሃፓን ተሰሚነት መቀነስ የኋላ ኋላ ይጠቅመናል ብለው አስበውም ሊሆን ይችላል። በኋላም በየካቲት 1969 ዓ.ም ከያባ ጋር ግንባር ለመፍጠር ጥሪ ያደረጋችሁ በመባል መንግስቱ ኃይለ ማርያም ቤተ መንግስት ውስጥ በተደረገው መፈንቅለ መንግስት መገደል ያልቀረባቸው ፈሪ ባንቴ አለማየሁ ኃይሌና ሌሎችም መኮንኖች መንግስቱና መይሶን እንዳላከኩባቸው የሀፓ ደጋፊዎችም አባላትም አልነበሩም። እነሆም መንግስቱ ኃይለ ማርያምና መይሶን የሀፓ ላይ ጦርነት የማወጅን አስፈላጊነት በገለጹላቸው ጊዜ ተስማሙ። ፈጣን እርምጃ የተባለው በገፍ መግደል መሆኑንና የሀፓን ማዳከምም የመንግስቱ ኃይለ ማርያምና የመይሶንን የበላይነት እንደገና እንዲመለስ ማድረግ መሆኑን በተገነዘቡ ጊዜ ያለቀለት ነገር ሆነባቸው። ማመንታታቸው ህይወታቸውን ለማጣት ሲያበቃቸው ከተገደሉ በኋላ ደግሞ የሀፓ አባላት ነበሩ ተብለው መከሰሳቸው ምጸት ሆኖ አረፈ። ስለዚህም ከደርግና ከመይሶን አንጻር መስከረም 1969 ዓ.ም ተብረት የሀፓን ለመግታት የማይታለፍ ወቅት ነበር። በተለይም ደርግ ስልጣኑን ትንሽም ቆንጥሮ ለማካፈልም ሆነ የተቃዋሚዎቹን ጥያቄ ለማዳመጥ ምንም አይነት ፈቃደኝነት ባልነበረው ሁኔታ ይበልጥ ቅስቀሳው በቀጠለ መጠን ይበልጥ ጦር ኃይሎቹ ውስጥና እንዲያውም ደርግ ራሱ ውስጥ ይሰራጭ ጀመር። የሀፓ ላይ በአጠቃላይም ተቃዋሚ ወገኖች ላይ ይፈጸም የነበረው ግፍ ያው ያለ የቆየ ነበርና የቀረው ነገር ቢኖር በይፋ አውጆ ደረጃውን ከፍ ማድረግ ነበር። መስከረም 1969 ዓመተ ምህረት ያደረገችው ልክ ይህንኑ ነው። ምዕራፍ 3 የሽብሩ መጋብርት። በጅብ መበላት ይሻልሃል ወይስ በነብር ቢለው ልዩነት የለውም ጥርሳቸው ስል ነው ብሎ መለሰ የአበሻ ምሳሌ። የደርግ ግፍ መፈጸሚያ መጋብርት በርግጥም ስለታም ጥርሶች ነበሯቸው። ግን ወገን ሲታይ ምን አይነት አውሬ ነው ያፋጠጠህ የሚለውም ከግምት የሚገባ ነው። ለምሳሌ ተራው ፖሊስ ከጸጥታው ፖሊስ ጋር ሲወዳደር ለዘብ ያለ ነበር። የጸጥታው ፖሊስ ደግሞ በመይሶን ቁጥጥር ስር ከነበሩ ቀበሌዎች ጋር ሲወዳደር የተሻለ ነበር። እስቲ የሽብር ዘመቻውን መጋብርት ዘርዘር ባለ መልክ እንቃኛቸው። ጦር ሰራዊት መጀመሪያ ላይ ከ1969 እስከ 1977 ዓመተ ምህረት ነበልባል የተባለው በጭካኔው የታወቀው ቡድን አዲስ አበባ እንዲመጣ በተደረገበት ጊዜ ከጥቅም ላይ ውሎ ነበር። ሆኖም በአንዳንድ ህዝባዊ ሰልፎች ጋር በተገናኘ ሁኔታ እንዲሰማራ ከመደረጉ በስተቀር ቀይ ትርኢት እየተባለ በብዙሃን መገናኛ ይጠራ በነበረው የሽብር ትዕይንት ውስጥ ሚናው ዝቅተኛ ነበር። ፖሊሶች በጣም ዝቅተኛ ሚና የተጫወቱ ናቸው። የማይታመኑና በኢሃፓም የተበከሉ ናቸው ተብለው የተገመቱ ነበሩ። ተግባራቸውም በደርግና በመይሶን በተቋቋሙ አዳዲስ የግፍ መፈጸሚያ አውታራት ተወስዶ ነበር። ጸጥታ፣ የህዝብ ደህንነት ተከታትሉ በሚባለው የደርግ አባል እየተመራ በጠቅላላው የሽብር ዘመቻ ውስጥ ትልቅ ግምት የሚሰጠው ሚና ተጫውቷል። አዲስ አበባ ውስጥ ከሶስተኛ ፖሊስ ጣቢያ የሚገኘው ዋና መስሪያ ቤቱ የመጨረሻው አረመኔያዊ ግዒር የሚደርስበት ቦታ ነበር። በእኩይነቱ የታወቀው ሳጅን ተሾመና ሌሎችም ጨካኝ አጋሪዎችና ነፍሰ ገዳዮች ይህን የእኩይ ተግባራቸውን የሚፈጽሙት እዚሁ ቅጥር ግቢ ውስጥ ሲሆን የጸጥታው ኃይል መንግስቱ ኃይለ ማርያምና መይሶን የከፈቱትን ሽብር የሚያገለግል የግድያ መሳሪያ ነበር። ወታደራዊ የምስጢር ፖሊስ መጀመሪያ በእኩይነቱ በታወቀው ኮሎኔል ዳንኤል አስፋው በኋላም በሻለቃ ጌታቸው ሽበሺ ይመራ የነበረውና የወታደራዊ መረጃ ሰላዮችንና ልዩ የደርግ መረጃ የተባሉትን የሚያካትት ነበር። እንደ ጸጥታ ፖሊስ ሁሉ የራሳቸው እስር ቤትና ሲየል የሚፈጽሙ ነበሯቸው። ግድያም ያካሂዱ ነበር። ገዳይ ስኳዶቹ የሥራ ግንኙነት የሚያደርጉት በቀጥታ ለራሱ መንግስቱ ኃይለማርያም ነበር። የቀበሌ ስኳዶች ተቃዋሚው የተራማጅ ወገን ያከባቢ የራስ አስተዳደር ጥያቄን ተቀባይነት ያገኘ መፈክሩ አድርጎት ነበርና ቀበሌዎች ወይም የከተማ ነዋሪዎች ማህበር የተቋቋሙት ይህንኑ ለማጨናጎል ነበር። ስለሆነም እኒህ ማህበራት ወደ ግፍ መፈጸሚያ አውታራት ለመለወጥ ብዙ ጊዜ አልፈጀባቸውም። የቀበሌ መሪዎች ምርጫ የነጻ ምርጫ መምሰል አምሳያዎች ነበሩ። ቀበሌዎችን ከኢሃፓዎች የጸዱ እንዲሆንም በየጊዜው ምንጠራ ይካሄድ ነበር። ጸረ ኢሃፓ ጦርነት በታወጀበት ጊዜ የአዲስ አበባ 294 ቀበሌዎች በአብዛኛው በመንግስቱ ኃይለማርያምና በመይሶን ቁጥጥር ስር ወድቀው ነበር። 294ቱ ቀበሌዎች ከፍተኛዎች በተባሉ 25 ማህበራት ተደራጅተው ነበር። ከፍተኛው አካል የሆነው የማህበራቱ ማዕከላዊ ኮሚቴ ከራስ ውስጥ ከንቲባውን ይመርጣል። በዚህ መንገድ ነው በቀይ ሽብር ውስጥ በደም የተጨማለቀ ከፍተኛ ሚና ከተጫወቱት ውስጥ አንዱ የሆነውና በወቅቱም የመይሶን ማዕከላዊ ኮሚቴ አባል የነበረው ዶክተር አለሙ አበበ የአዲስ አበባ ከንቲባ ለመሆን የበቃው። ቀበሌዎቹ የራሳቸው አብዮት ጥበቃ ጓድ ወይም አብዮታዊ መከላከያ ስኳዶች ነበሯቸው። እነዚሁ በመጀመሪያ የታጠቁት ጓንዴ ጠመንጃዎች ሲሆኑ በኋላ ግን ክላሽንኮቭ ተሰጡ። በአብዛኛው ለየቀበሌ መሪዎች የቀድሞ የጦር ሰራዊት አባላት፣ በጡረታ የተገደሉ ወታደሮች፣ ሥራ አጦችንና ዱርዬዎችን ያጠናቀረ ነበር። ግን ደግሞ ኮርኔል ኒውዮርክ ዩኒቨርሲቲ እንደተማረው እድሜያቸው ከአስር ዓመት በታች የሆኑ የልጅ እስረኞችን በስየል ማሰቃየት ያስደስተው እንደነበረው እንደ አሳዝነው ባይሳና 30 ሰዎችን የስምንት ወራት ነፍሰ ጡር የነበረችውን ዳሮ ነጋሽ የተባለችውን ሰራተኛ ጨምሮ የገደለው የዩኒቨርሲቲ ምሩቅ ግርማ ከበደም ይገኙበታል። የሚያጉተመትሙ ጸሐፊዎች፣ ጡረታ የወጡ ወታደሮች፣ የለየላቸው ዱርዬዎችና አእምሯቸውን ጭካኔ ያገበረው ምሁራን ጥርቃሞች ላይ ነው ማርክሲስት ሌኒኒስት ነኝ ባዩ መይሶን አመራሩን ያደራው። ለቀበሌ መሪዎች ዘበኞች የፖለቲካ ትምህርት በመይሶን ተሰጥቷቸው በ1969ና በ1970 ዓመተ ምህረት አብዛኞቹ ከመይሶን የሚበልጥባቸው ሌላ ነገር አልነበረም። ቀበሌዎቹ በየአካባቢያቸው ያለውን ሰው በሕይወቱ ላይ ክትትልም ቁጥጥርም ያደርጉበታል። የትም የት ይገኛሉ። ስልጣናቸውም የተለጠጠ ነበር። የራሳቸው እስር ቤቶች ነበሯቸው። በእነዚህ እስር ቤቶች ውስጥም ከሁሉ የከፋው ስየልና ጭካኔ የተመላባቸው ግድያዎች ይካሄዱ የነበሩት። የቀበሌ ዘበኞች ስራዬ ብለው የያዙት ሴቶችና ወጣት ኮረዳዎችን ማሰር ነበር። ለአካለ መጠን ያልደረሱ ሴት ልጆችን መድፈር የተለመደ ነበር። እኒሁ የቀበሌ ዘበኞች በጠቅላላው በሽብሩ ዘመቻ ውስጥ አብይ ሚና የተጫወቱ ሲሆን እንደ ግንባር ቀደም ኃይል መሆናቸው የኢሃፓ የአጸፋ እርምጃ ኢላማዎች እንዲሆኑ አድርጓቸዋል። በቀበሌዎች መካከል ውድድርም ነበር። ምናልባት ለሶሻሊስታዊ ውድድር መይሶን ያበረከተው አስተዋጽኦ መሆኑ ይሆናላ። በማሰር በመግደል ዝቅ ያለ አስተዋጽኦ ያደረገ ቀበሌ መሳለቂያ ይሆን ይወቀስ ወይም እንዲያውም በጥርጣሬ አይን ይታይ ነበር። ይህም የፉክክር ሁኔታ አንዱ ቀበሌ በሌላ ተወዳዳሪ ላይ የበላይነት ለማግኘት ከሌላው ይበልጥ አናርኪስቶችን ማሰርን ይበልጥም መግደልን አስከተለ። እነሆም ምንም አይነት ኃላፊነት የማይሰማቸውን ፍጡሮች ጠመንጃ ሰጥተው እንዳሻቸው ያለምንም ጥያቄ እንዲገሉ ሲበረታቱ በነበረበት ትዕይንት ምን ማድረግ እንደሚችል መገመት ይቻላል። ዋናው የቁጥር ማብዛት ነበር። በቪየትናም ጦርነት ጊዜ እንደነበረው ያስከሪን አንድ ባንድ ቁጥር አይነት ይበልጥ መግደል ሆነ ተፈላጊው። በዚህ ውድድር ውስጥ ከተራ ዱርዬዎች አንስቶ ቀደም ብለን እስከተቀስነው አይነት ምሁርና እንደ አብዱል ዩሱፍ ጀርመን አገር የተማረ የማይሶን መሪ በሐረር ድሬዳዋ ብዙ ሰራተኞችን በሲጀል ያሰቃየና ያረደ እንዲሁም የቀድሞ ተማሪ እንቅስቃሴ ውስጥ የነበረ ራሱም ኤርትራዊ ሆኖ ትኩረት ያደረገው ኤርትራውያን የኢሃፓ አባላትን መግደል ላይ እንደነበረው አይነት ግለሰብ ነፍሰ ገዳይ ከዋክብት ብቅ ብቅ አሉ። እንደ ሸዋልኡል አይነት ቁጥር የሌላቸው ሰዎች የገደሉ ሴት ነፍሰ ገዳዮችም ነበሩ። ባጭሩ ቀበሌ ባጠቃላይ አራጆች የሚዳብሩበት ነፍሰ ገዳዮች የሚቀፈቀፉበት መሳሪያ ሆነ። ግድያዎቹን ማርክሳዊ የቃላት ቅብ ቀባብቶ ተገቢ መስለው እንዲታዩ ለማድረግ ማይሶን አቤት ጌታዬ ብሎ ቀረበ። ውጪ የተማሩ የማይሶን መሪዎችና አባላት ሴቶችን ከደፈሩ በሲየል የቁም ስቅል ካሳዩና ከገደሉ የሀገር ቤቶችን ያልተማሩ ደናቁርት ማን ሊወቅሳቸው ይችላል? በአሁኑ ጊዜ ለኢትዮጵያውያን ቀበሌ ማለት የሚዘገንን ነገር ነው። ቀበሌተኛ መባልም ትልቅ ስድብ ነው። ህቦ ስኳዶች፣ የሰደድ ስኳዶችና የማይሶን ስኳዶችም ነበሩ። የሰደድ ስኳዶች በአጠቃላይ መልካቸው ሲታዩ ወታደሮች የነበሩና በመጀመሪያ በኮሎኔል ዳንኤል በኋላም ራሱን የቻለ ነፍሰ ገዳይ በነበረው የደርግ አባል ለገሰ አስፋው ይመሩ ነበር። ማይሶን ቀበሌዎች ብቁነት የላቸውም ተብሎ የማይሳተፉባቸው ለልዩ ተግባራት የሚውሉ ስኳዶች ነበረው። መንግስቱ ኃይለማርያም በየካቲት 1970 ዓ.ም ባደረገው በቤተ መንግስት ውስጥ የተካሄደ መፈንቅል ባለሙሉ ስልጣን ከመሆኑ በፊት እኒህ ስኳዶች የመንግስቱ ኃይለማርያምን እቅዶች በስራ እንዳይውሉ አደገኛ እንቅፋቶች ይሆናሉ ተብለው የተገመቱ ባለስልጣኖችን ይረሽኑ ነበር። ግድያዎቹ በኢሃፓ ላይ የተማካኙባቸው አንዳንድ ጊዜያትም አልጠፉም። የሰደድና የማይሶን የህቡ ገዳይ ስኳዶች በሽብሩ ዘመቻ ውስጥ ላቅ ያለ ሚና ተጫውተዋል። በአውራጃና በክፍለ ሀገር ከተሞች ውስጥ የተደገመው ይኸው ትዕይንት ሲሆን ለየት ያለ ነገር ቢኖር ለግድያ የተቡ በደርግ ወይ በማይሶን ቁጥጥር ስር የነበሩ አርሶ አደር ማህበራት ልክ እንደ ቀበሌዎቹ ተመንጥረውና ጸድተው መታከላቸው ነበር። የሽብሩ ዘመቻ እንደተራመደ ከልዩ ልዩ አውታራትና ከወሮበላ ቡድኖች በአረመኔነታቸውና በጭካኔያቸው በአዲስ አበባ ላይ ስድ እንደተለቀቀው የማዴቦ ቡድን አይነት ተመርጠው የወጡ ምርጦች በልዩ ልዩ የገዳይ ስኳዶች ተቧድነው ርህራሄ የተለየው አመጽና ግድያ እንዲያካሂዱ እላፊ ስልጣን ተሰጥቷቸው ነበር። የሁኔታው አጠቃላይ ስዕል ደርግ ለህግ የበላይነት ባዕድ እንደነበር ግልጽ አድርጎ ያሳያል። ተቃዋሚዎቹን ለመታገል በህጋዊ አውታራት ማለትም ፍርድ ቤቶች ወዘተ ከመጠቀም ፈንታ ዋና ዓላማቸው ግድያ ብቻ የሆነ ህገወጥ አውታራትን አቋቋመ። ቀበሌዎችና ስኳዶች እንዳሻቸው ይይዛሉ፣ ይገሉማል። ፍርድ የለ፣ ጥያቄ የለ። ለግል በቀልም በሩ ክፍት ሆነ። የቀበሌ ዘበኞች በገንዘብ እየተዋዋሉ የመግደል ተደራቢ ሥራ ከማግኘታቸውም ጋር የራሳቸውንም የግል ጠላትና ወደረኛ ይገሉ ነበር። ቀበሌዎች በስህተት ቢገሉ ለደረሰው በደል ማካካሻ ምንም የሚደረግ ነገር የለም። አጥፊዎቹ አይቀጡም። የንጹሃን መገደል እንደ ድገተኛ አጋጣሚ የሚመጣ ሳይሆን እንደ አጠቃላዩ የሽብሩ እቅድ አካል ምን ጊዜም የሚጠበቅ ያዘቦት ነገር ነበር። ከተውንም የማይሶን ካድሬዎች በወቅቱ ደጋግመው ይሉት እንደነበረው የሽብሩ ዓላማ ለማሸበር እንደማውሉ መጠን መምረጥ ማለት ግቡን መሳት ነው ወይም መስሏቸው እንደሆንጃ ዘግየት ብሎም ደርግ የነጻር ምጃ ፕሮግራም የሚለውን አመጣ ይህም እንደፈቀዱ እዚያው በዚያው ክስ ሳይመሰረት ወይም ቃል ሳይጠይቅ የመግደል መብትን የሚሰጥ ነበር በደርግ ቋንቋ እርምጃ ማለት ድምሰሳ ግድያ ከማለት ሌላ ትርጉም አልነበረውም አቤታዊ እርምጃ ቆረጥ ውሳኔ የመጨረሻ እርምጃ ነጻ እርምጃ ሁሉም ሞት ርሸና አካላዊ ድምሰሳ ማለት ነበሩ መንግስት ራሱ ሽብርን የክብር ቦታ ሰጠው የለየለት የግድያ ተግባር እሰይ በጀ ተብሎ ተሞገሰ ከበታች ያሉት ወንጀል ፍጻሚዎቹ በዚያ ከንቱ ዳፌ ምርቃና በደስታና በድል መንፈስ በሽዎች የሚቆጠሩትን በመግደልና በማረድ የአገሪቱን ምርት ህሩያን እጹብ ድንቅ ልጆች ያካተተ አንድ ትውልድ እንዳልነበረ አደረጉ ሽብሩ ይህ ዲካህ ይህ ወሰንህ የማይባል ለከቲድ የለው አመፃ አድርሷል ዋና በጋዞቹ ደርግና መይሶን ሲሆኑ ሰለባ ሆኖ የቀረበው ህዝቡ ነበር በረጅም ጊዜ ሂደት ውስጥ ሲታይ ደግሞ አገሪቱ ባጠቃላይ ምዕራፍ 4 ከእርከን 1 እስከ ቀይ ሽብር መንግስቱን እውነተኛ አብዮታዊ መንግስቱን እውነተኛ አብዮታዊ አድርጌ ወስደዋለሁ አሁን ኢትዮጵያ ውስጥ እየተካሄደ ያለው አብዮትም እውነተኛ አብዮት ነው ፊደል ካስትሮ የካስትሮ በእውነተኛ አብዮታዊ የተመረረ እውነተኛ አብዮት የተራመደው በብዙ ሺህ የሚቆጠር አስከሬን አንጥፎ ነበር ከነዚህም ውስጥ የባቲስታውን አምባገነን መንግስት ለመገልበጥ ለተደረገው የኩባ አብዮት ጠንካራ ድጋፍ የሰጡ ይገኙበታል ከሽብሩ እመማንድ መስከረም 1969 እስከ መደበኛው ቀይ ሽብር የካቲት 1969 የተከፈተው ድረስ 5 ወራት አልፈዋል ከጫፍ ጫፍ ሽብሩ የተደረሰባቸው 5 ደም ዘነቦራት ነበሩ ከጥቅምቱ የምስጥር ረሸናዎች በኋላ ወደ ወሩ መጨረሻ ላይ በይፋ የተነገረ 50 የኢሃፓ አባላት ረሸና ተከተለ ጥቅምት 23 ቀን 23 የሚሆኑ የኢሃፓ አባላት አብዛኛዎቹ በመስከረም ታስረው የነበሩ ምሁራን ተረሸኑ እንዲያም ሆኖ የተከሰሱት በከተማ የትጥቃዊ እርምጃ ውስጥ በመሳተፍ ነበር በኢሃፓ በኩል ግን ያን የመሰለ እርምጃ የተጀመረው በጥቅምት ነበር 23ቱም በሙሉ በቁጥጥር ስር በነበሩበት ጊዜ ጭካኔ የተመላበት ስየል የደረሰባቸው ሲሆን ሁሉም ማለት ይቻላል በውስጥም ሆነ በውጭ አገር በኢትዮጵያ ተማሪዎች እንቅስቃሴ ውስጥ የተባ የትግል ታሪክ የነበራቸው ናቸው ህዳር 9 ቀን የተረሸኑት 27ቱም የተከሰሱት ከጥቅምት 1969 ዓመተ ምህረት ጀምሮ ትጥቃዊ እርምጃ ውስጥ በመሳተፍ ነበር። አሁንም እንደገና እነዚህ የሐሰት ክሶች የመንግስቱን ክህደትና ጭካኔ የሚመሰክሩበት ሆኑ። ከ27ቱ ጥቂቶቹ በሐምሌ ነሐሴ ውስጥ አንዳንዶቹ በጳጉሜን አብዛኞቹ ኢሃፓ ላይ መስከረም 1 ቀን ጦርነቱ ልክ እንደታወጀ ነበር የተያዙት። ምንም እንኳን የደርግ ሬዲዮ የተረሸኑቱ ለፍርድ የቀረቡና የተፈረደባቸው ፍርዳቸውን በደርጉ ሊቀመንበር በተፈሪ ባንቴ የጸደቀ እንደነበረ የተነገረ ቢሆንም እውነትነት አልነበረውም። ጉዳዩ ለተሰበሰቡት የደርግ አባላት በመንግስቱ ኃይለ ማርያም በፍቅረ ስላሴ ወግ ድረስ በለገሰ አስፋውና በተካት ሁሉ ቀረበ። ከህግ አንጻር ሲታይ የተመሰረተ ክስ አልነበረም። ጠበቆች አልነበሩም። የመከላከያ ክርክር አልተሰማም። መቼም ተከሳሾቹማ አልቀረቡም። መንግስቱ ኃይለ ማርያም 27ቱ ላይ የክስ ዝርዝር አነበበና የሞት ቅጣት እንዲፈረድባቸው ጠየቀ። ድምጽ ተወሰደ። 45 ለሞት ቅጣት ድምጻቸውን ሲሰጡ 40 ተቃወሙ። ተከሳሾቹ አንዳንዶቹ ከደረሰባቸው ሲየል የተነሳ ህይወት ነበራቸው ለማለት የማያስደፍሩ ያው ተረሸኑ። አንድ እዚህ ላይ መተከስ የሚገባው ነጥብ መንግስቱ ኃይለማርያምና ጓደኞቹ 27ቱ ተከሳሾች በሙሉ ከ21 ዓመት እድሜ በላይ እንደነበሩ አድርገው ለደርግ አባላት ማቅረባቸው ነው። በመሰረቱ የደርግ አባላቱ ድምጽ ከመስጠታቸው በፊት የተከሳሾች ቁጥር 27 እንደነበር እንጂ ማንነታቸውን አያውቁም ነበር። የሆነ ሆኖ ከ27ቱ 3 ብቻ ከ21 ዓመት በላይ ሲሆኑ አብዛኛዎቹ ከ15 እስከ 17 የእድሜ ክልል ውስጥ ነበሩ። ከሁሉም ትንሹ ባቢሌ ኃይለስላሴ እድሜው 14 ዓመት ብቻ ነበር። ከዚህ ተመክሮ በመነሳት መንግስቱ ኃይለማርያምና መይሶን ምልአት በሌለው የፍርድ አሰጣጥና የደርግ አባላትን ድምጽ በሚጠይቅ ስነ ስርዓት ውስጥ ከማለፍ ይልቅ አናርኪስቶችን ይበልጥ ለመግደል እርግጠኛው መንገድ በደረቅ ለሊት በሚስተር ወይም እዚያው በዚያው እንደተያዘ መግደል የሚል መደምደሚያ ላይ ደርሰው እንደነበር ጠቅሶ ማለፍ ያስፈልጋል። ከጥቅምት 1969 ዓመተ ምህረት እስከ የካቲት 1970 ዓመተ ምህረት ግድያዎቹ ቀጠሉ። በጥቅምት መባቻ ለቀበሌዎች ተጨማሪ ስልጣን ተሰጥቶ ነበርና እርሸናው ጨመረ። አመጹ እድገት እያገኘ በሄደ መጠን ትላልቅና ትንንሽ ከተሞች ወደ ጦር አውድማነት ተለወጡ ማለት ይቻላል። በአጠቃላይ በጥቅምት ውስጥ የኢሃፓ የራስ መከላከል ስኳዶች ከ12 እስከ 14 የሚሆኑ የመንግስት ባለስልጣኖችን የጸጥታ ሰዎችንና ሌሎችም ከሽብሩ ጋር አግባብ አላቸው ተብሎ የተወሰነባቸውን ገድለዋል። በዚያኑ ጊዜ ደርግ በሺዎች የሚቆጠሩ ገድሏል። የደርግን የግፍ አገዛዝ በመቃወም በተደረገ በአንድ ሰላማዊ በሆነ ሰልፍ ብቻ ጎንደር ከተማ ውስጥ ከ54 ያላነሱ ሰዎች በጥይት ተገለዋል። በአንድ የጸጥታ ባለስልጣን ግምት በጥቅምት ወር ውስጥ የተደረጉ የማታ ግድያዎች በትንሹ በየማታው 40 ሰዎች ይገደሉ ነበር። ወጣቱ በአብዛኛው የኢሃፓ ደጋፊ ነው ተብሎ ይገመት ስለነበር ግፉ የተነጣጠረው እሱ ላይ ነበር። ሽብሩ በተጨማሪም የሰራተኛ መሪዎችን በሲቪሉ አስተዳደር ውስጥ በህዝባዊ ማህበራት ውስጥ በቀበሌዎች ውስጥ በፖለቲካ ተባብለው የሚሳተፉትን ነጥሎ መታቸው። በወታደሩ በኩል የህዝባዊ ንቅናቄውን ጭንቅላት በመቅላት መሪ ለማሳጣት ድምጽን በትክክልና በሚገባ የሚያቀርቡለትን አንደበቶቹንና አደራጆችን ጸጥ ለማሰኘት ሆን ተብሎ የወጣ ፖሊሲ ነበር። በዚህ መንገድም ማንኛውም ወጣት ወይም ምሁር ታማኝነቱን ለመንግስቱ የሚያረጋግጥበት አንዳች የሚያሳየው ነገር ከሌለው ወይም የመይሶን ወይ ደግሞ የሌሎች መፍቀሪ ደርግ ቡድኖች አባል ካልሆነ እጣው ርሸና ነበር። የመይሶን ስኳዶች አባሎቻቸው ለመሆን ፈቃደኛ ያልሆኑትን ምሁራን የኢሃፓ አባላት ባይሆኑም መይሶንም ልቡ እያወቀ ለመግደል ይህን እድል ተጠቅመውበታል። ሽብር አዲስ አበባንና ሌሎች ከተሞችን ፈጥርቆ ያዛቸው። ቤተሰቦች ልጆቻቸው በነሲብ በሚረጭ ጥይት ሲወድቁ በመመልከት ሁከት ውስጥ ወደቁ። በትክክል ለመፍረድ ግን ደርግና የመይሶን አባላትም በፍርሃት ተጨብጠው ቢሮአቸው ሲሄዱ እንኳን ጠመንጃ ያነግቡ፣ መኖሪያቸውን ይቀያይሩ፣ ወዘተ ነበር። ኢሃፓ ይገለናል ነበር ፍርሃታቸው። ይልቅ በገፍ የገደለ የሚፈራው ፍርሃት ነበር ፍርሃታቸው። በመስፋፋት ላይ የነበረው የኦጋዴን ጦርነትና ሽምቅ ተዋጊዎች ጉልህ በሆነ መንገድ መግፋታቸው፣ ኤርትራ ውስጥ የጸጥታ ሁኔታ መደፍረስ አጠቃላይ ሁኔታውን ይበልጥ የተወሳሰበ አደረገው። በሐምሌ ወር እነዚያ ከደርግ ውስጥ እንደገና ውስጣዊ አደረጃጀት ለማድረግና የመንግስቱ ኃይለማርያምን ስልጣን ለመገደብ ያነሳሱትን መንግስቱ ኃይለማርያምና መይሶን እንዳፈተታቸው የሚወስዱት እርምጃ የት እንደሚወስዳቸው እንደገና ማሰብ እንዲጀምሩ አደረጋቸው። አብዛኞቹ እንደ ባቢሌ ኃይለ ሥላሴ ያለውን የ14 ዓመት ልጅ እንዲረሸን ድምጽ እንዲሰጡ በመንግስቱ ኃይለ ማርያም ተታለው የነበሩ መሆናቸው አብግኗቸዋል። በተጨማሪም የመይሶን ስልጣን ያደገ መሄዱንና ያለምንም ቁጥጥር የሚደረገውን የተቃዋሚዎች እንግዲያ አማራዋል። ይህን ሁኔታ ለማስተካከል መንቀሳቀስ ቢጀምሩም እንደ ተለመደው አቅማሙ መንግስቱ ኃይለ ማርያምና ሰደድ ውስጥ የነበሩት የቅርብ ጓደኞቹ ግን እንደዚያ አልነበሩም። በዚህ ጊዜ የኢሃፓ አባላት ወይም ደጋፊዎች ብለው የለዩአቸውን ደርግ ውስጥ የነበሩ ወላዋዮችን ለመከወን ጊዜው እንደደረሰ አመኑበት። የመንግስቱ ኃይለ ማርያም ምስጢራዊ ቡድን የርምጃ እቅዱን ለመትለም ምስጢራዊ ስብሰባዎች አደረገ። በመይሶንና በወዝሊጉ ሰናይ ልኬ ወሳኝ እርምጃ እንዲወሰድ ተገፋ። በጭቁን ወታደሮች ድርጅት ውስጥ በህቡ ይሰሩ የነበሩ መኮንኖች ስለ ምስጢራዊ ስብሰባዎች ወሬ ተናፍሶላቸው እቅዱን በይፋ በጋዜጣቸው አወጡት። ሆኖም እነ ተፈሪ ባንቲ የወሰዱት የመከላከያ እርምጃ አልነበረም። እንዲያውም እንደሚባለው ሁለቱም ተፈሪ ባንቲና ሻለቃ ሞገስ በተናጠል ከመንግስቱ ጋር ፊት ለፊት ተገጣጥመው እኛን ለመከፋፈል የተደረገ የአናርኪስት ውሸት ነው፣ የዘላለም ጓደኛችሁ ነኝ፣ ከእናንተ በፊት እኔን ያስቀድመኝ ብሎ ተፈጥሞላቸዋል። ሁለቱም በኮሎኔሉ ቃል የተረጋጉ ይመስላሉ። የተፈሪ ባንቲው ቡድን የሚስጥር ርሸናዎች እንዲቋረጡ፣ የመይሶን የግድያ እርምጃዎችና ስልጣን እንዲገደብ፣ ኢሃፓን የሚያስገባ የህብረት ግንባር ፖሊሲ እንዲወጣ ገፉ። በእነ ተፈሪ ባንቲ አመለካከት የጊዜው ዋነኛ ጠላቶች በሱዳን የሚደገፈውና ጎንደር ውስጥ እየተስፋፋ የነበረው የቀኝ ክንፍ የሆነው የኢትዮጵያ ዴሞክራሲያዊ ህብረትና በዚህን ጊዜ መደበኛ ጦሩ ከኦጋዴን ሽምቅ ተዋጊዎች ጎን ይታይ የነበረው ሶማሊያ ነበሩ። ይህ ለመንግስቱ ኃይለ ማርያምና ለመይሶን የአባሪ ተባባሪ ንግግር ነበር። አንድ የመይሶን መሪ በኋላ በጥር ወር አብዮት አደባባይ ላይ በተደረገ ህዝባዊ ስብሰባ እንደተናገረው የሩቅ ጠላትን ለመውጋት መጀመሪያ የቅርቡን ጠላት ማስወገድ ያስፈልጋል። በሌላ አነጋገር የኢሃፓን ማጥፋት የሶማሌን ወረራ ለማቸነፍ ዲያሌክቲካዊ ግንኙነት እንዳለውና መሟላት እንዳለበት አስፈላጊ ሁኔታ ተደርጎ ቀረበ። የእነ ተፈሪ ሞገስ ቡድን በዚያን ጊዜ መንግስቱ ኃይለ ማርያም ላይ እርምጃ ለመውሰድ ስልጣኑ ቢኖራቸውም አቅማሙ። ይህ በእንዲህ እንዳለ የመንግስቱ ኃይለ ማርያም ሰደድ ስኳዶች እንደገና በተዋቀረው የደርግ ቋሚ ኮሚቴ ውስጥ አባል የነበረውንና መንግስቱ ኃይለ ማርያምን ይቃወም የነበረውን ሻለቃ ሚካኤል አስገዶምን ገደሉ። አንድ የተወሰነ ጊዜ ላይ ሻለቃ ሞገስና ሻምበል አለማየሁ በሰደድ ስኳዶች ከታቀደ ግድያ አስቀድመው ወሬ በማግኘታቸው ሊያመልጡ ችለዋል። ባጭሩ ለነ ተፈሪና ሞገስ ቡድን መንግስቱ ኃይለ ማርያም እና መይሶን ሊያጠፏቸው እንደተነሱ ግልጽ ሊሆንላቸው ይገባ ነበር። በደንብም ግልጽ ነበር። ግን ለህጋዊ አሰራር ምንም አክብሮት የሌላቸውን መንግስቱ ኃይለ ማርያምና መይሶንን ለመታገል ዘገምተኛ በሆኑ ህጋዊ መንገዶች መንቀሳቀሱን ግራ በሚገባ ሁኔታ ሙጭጭ ብለው ያዙ። ለነገሩ ተፈሪ ባንቲ ከባለቤቱ ጋር የዚያን ጊዜ መቁረቡ የነ ተፈሪን ቡድን ግር የሚል አመለካከት ለመገምገም ይረዳ ይሆናል። ተፈሪ ባንቴ እንደሚሞት አውቆ ግን ለመከላከል ምንም እርምጃ አልወሰደም ማለት ይቻላል። ጥር 21 ቀን ተፈሪ ባንቲ ብዙ ህዝብ በተገኘበት ስብሰባ ላይ በአዲስ አበባ አብዮት አደባባይ ንግግር አደረገ። መንግስቱ ኃይለ ማርያም ለማንም ገሃድ በሆነበት መንገድ ያልተገኘበት የህዝብ ስብሰባ ነበር። ተፈሪ ባንቲ ተራማጆችን ሁሉ የሚያቅፍ የህብረት ግንባር እንዲፈጠር ጥሪ አደረገ። አናርኪስቶች ላይ ይሰነዘር የነበረውን ዘለፋ በሙሉ ከንግግር ውስጥ ሆን ብሎ ያስወገደ በመሆኑ ለኢሃፓ ጥሪ እንደማድረግ ተደርጎ ተተረጎመ። የመይሶን መሪዎች በይፋ በመጨስ ኢሃፓ ሊያስከትል ስለሚችለው ጥፋት የመናቅ አደጋ በተንጨረጨረ ድምፅ አስጠነቀቁ። በቃላት ዱላም ብቻ አልተወሰኑም። ጥር 25 ቀን በማዕከላዊ ኮሚቴ አባል በነገደ ጎበዜ የሚመራ ልዩ የመይሶን ስኳድ 6 ኪሎ በሚገኘው ዋናው ካምፓስ የዩኒቨርሲቲ ተማሪዎች የስብሰባ አዳራሽ ውስጥ በርግዶ በመግባት በርካታ ተማሪዎችን ገደለ። ሌሎች ብዙዎችንም አቆሰለ። የመንግስቱ ኃይለ ማርያም ሰደድ ስኳዶች ዋናው ከተማ ውስጥ ግድያ በማካሄድ ተጠምደው የነበር ሲሆን አብዛኞቹ በመንግስቱ ሬዲዮ በይሃፓ እንደተፈጸሙ ተደርገው ይወሩ ነበር። ጥር 22 ቀን ተፈሪ ባንቲና ሌሎች በዋና ከተማይት ውስጥ እየተበላሸ ስለሄደው የጸጥታ ሁኔታ ለመወያየት ተሰበሰቡ። በመኝነትም እነሆ መንግስቱ ኃይለ ማርያምና ጓደኞቹ ባጠመዷቸው ወጥመድ ውስጥ ወደቁ። ተፈሪ ባንቲ ከበይሮው ደጃፍ ላይ የነበሩ ዘበኞች መቀየራቸውን እንኳን ተገቢ ክብደት አልሰጠውም። ታዲያ መንግስቱ ኃይለ ማርያም ከውጭ ሆኖ ሲጠብቅ ብረት ለበስ መኪና ውስጥ ሆኖ የሱ ሰደድ ስኳዶች ተፈሪ ባንቲን፣ ሞገስ ወልደ ሚካኤልን፣ አስራት ደስታን፣ ህሩይ ኃይለ ስላሴን፣ አለማየሁ ኃይሌን፣ ተፈሪ ደነቀንና ኃይሉ በላይን ያዙ። በመንግስቱ ኃይለ ማርያም ቡድን ላይ ወሳኝ እርምጃ እንዲወስድ እነ ተፈሪ ባንቲን ይጎተጉት የነበረው ሻምበል ዮሐንስ ተፈሪ ባንቲን ቢሮ ደጃፍ ላይ አዳዲስ ዘበኞች በተመለከተ ጊዜ አንድ ነገር እየተካሄደ መሆኑን ጠረጠረ። ቶምሰን ጠመንጃውን ይዞ መንግስቱን መፈለግ ጀመረ። ግን በሱ ፈንታ ያገኛቸው ሰናይ ድኬንና ዳንኤል አስፋውን ነበር። ሁለቱንም ገድሎ ከባድ የተኩስ ልውውጥ ከተደረገ በኋላ አንድ 12 የሚሆኑ የመንግስቱ ኃይለ ማርያምን ታማኞች ከገደለ በኋላ ሞተ። መንግስቱ ወዲያውኑ ተፈሪ ባንቴ፣ ሞገስ ወዘተ እንዲረሸኑ አዘዘ። ተደረገም። መፈንቅለ መንግስቱ ተሳካ። መንግስቱ ኃይለ ማርያም ስልጣን ቁንጮ ላይ ቁብ አለ። ሶቪየት ህብረት ወዲያውኑ መንግስቱን አውቆ አድራጎቱን እንደ ጸረ አብዮተኞች ላይ የተወሰደ አብዮታዊ እርምጃ አድርጎ አወደሰ። መንግስቱ ራሱም የተረሸኑትን የደርግ አባሎች ከኢሃፓና ከሌሎች አድሃሪያን ጋር ተመሳጥረው አብዮቱ ላይ መፈንቅለ መንግስት ለማካሄድ ሲያቀዱ ነበር ብሎ ከሰሳቸው። ጥር 27 ቀን ቀበሌዎች ህዝቡን አሁንም እንደገና ለሰላማዊ ሰልፍ እንዲወጣ አዘዙት። ያሁኑ መውጣት ግን በመንግስቱ ኃይለ ማርያምና በባለድሎቹ ህዝብ አደራጅ ጽህፈት ቤት ውስጥ በነበሩት የመይሶን መሪዎች እንዲደሰኮርለት ነበር። አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል ብሎ መንግስቱ ኃይለ ማርያም አንባረቀ። ሽብሩን ወደ አናርኪስቶቹ ሰፈር እንወስደዋለን ብሎ ማለ። አይ ሽብር ብለው ሁሉም ጮሁ። አመጻና ግፍን ወደ አዲስ አረመኔያዊ ደረጃ ለማምጠቅ የተደረገ ግልጽ ጥሪ ነበር። እናም ቀዩ ሽብር ተወለደ፣ ወይም ዳግሚት ልደቱን አገኘ። ሽብሩ ከደርግ ጋር አብሮ ተወለደ። በ1969 ዓመተ ምህረት ባለቀ። በ1970 ዓመተ ምህረት ሙሉ እድገቱን አወጀ። ያፋ አሻፈረኝ ብሎ ባይጋተረው ኖሮ ወይም ወደ ከተማ ትጥቃዊ እርምጃ ባይረማመድ ኖሮ ደርግ አመጹን ወደ ከፍተኛ ደረጃ ባላሸጋገረው ነበር የሚል የደርግ አጋፋሪዎችን የተመጻደቀ ጫጫታ እንሰማለን። ለደርግና ለሱም ባደሩ አጋፋሪዎች ዘንድ ሁሉም ነገር የኢሃፓን ነጭ ሽብር ለመከላከል አብዮቱ የወሰደው ህጋዊ መከላከል ነው ተብሎ ይቀርባል። ለሌሎች ደግሞ ደርግን ጮሌነት ባለው መንገድ ለሚከላከሉለት የኢሃፓ የሽብር ፖሊሲ የጊዜያዊ ወታደራዊ አስተዳደር መንግስትን አዲሱን የግፍ እመም እንዲያውጅ የገፋፋው መሆኑ ልናመልጠው የማንችል መደምደሚያ ነው በሚል ይቀርባሉ። እንደገና ተተነኮሰ ይሉናል። ሰለባ ሆነው የወደቁቱ ጩኸት ተውጦ በመተንኮስና በራሳቸው ላይ ግፍ በመጫን እነሆ እየተከሰሱ ነው። እንዲህ አይነቱን ምን ይሏል? የተጠማዘዘ አመክንዮ መግለጫ እንጂ። ባለፉት ገጾች ጎላ አድርገን ለማሳየት እንደሞከርነው ደርግ ወደ ግፍ ተግባር የተሰማራው ገና ከቡቃያው ነበር። በማንኛውም አይነት መንገድ ኃይልን የተመረኮዘ ሆነ በትጥቃዊ መንገድ ግፍጫ ከመጀመሩ በፊት ኢሃፓ ላይ፣ ሰራተኛ ማህበራት ላይ፣ ተማሪዎች ላይ፣ ምሁራን ላይ እንዲሁም ሰላማዊ ተቃውሞ ባሰሙት ላይ ግልጽ የሆነ ጦርነት አውጆ ነበር። በመስከረም ብቻ አዲስ አበባ ውስጥ ይሐፋ አንዲት ጥይት ከመጮው በፊት በደርግና የመይሶን ሽብር በመቶዎች የሚቆጠሩ ታጋዮች ተጨፍጭፈዋል። አስከሬናቸው በገፍ መቃብር ውስጥ ተደፍቷል። ቀደም ብለን እንደገለጽነው አንዳንዱን አስከሬን ጅቦች አውጥተው ተመግበውት ነበር። ለተቃዋሚ ወገኖች ያለምንም ህግና ርህራሄ በጅምላ እንደሚረሸኑ ግልጽ ነበር። እንደገና ምርጫው በሰላም መሞት ጸጥ ብሎ ያለምንም መከላከል ወይም መታገል ሆነ። ከዚህም በላይ ከቀይ ሽብሩ ወቅት ቀደም ብሎ በሺዎች የሚቆጠሩ በመንግስት ተገድለዋል። ከዚህ ቁጥር የበለጡ ደግሞ እስር ቤት ውስጥ በሲየል ቁም ስቅላቸውን እያዩ በርግጥ የማይቀርላቸው ሞት ይተባበቁ ነበር። የኢሃፓ የትጥቅ እርምጃዎች ምንም እንኳ ወደ ከተማ ትጥቃዊ እርምጃ መሸጋገሩ ስህተት ነበር ብሎ ምንጊዜ መከራከር ቢቻልም በምንም አይነት ከደርግ ግድያ ጋር የሚወዳደር አልነበረም። ያም ሆነ ይህ እኒህ ከስንት አማርጦ የሚወሰዱ እርምጃዎች ደርግ አመፃውን ወደ አረመኔያዊ ደረጃ ከፍ እንዲያደርገው ገፋፉት ብሎ አፍን ሞልቶ መናገር መሳለቂያ መሆን ነው። ደርግ ያመጽ ዝንባሌ ያለው ብቻ ሳይሆን አውሬነቱን በማያወላውል ሁኔታ አረጋግጧል። ሽብሩን ለመግታት የፈለጉትን የደርግ አባላት ድምጥ ማጣቸውን ለማጥፋት መንግስቱ ኃይለማርያምና ግብረአበሮቹን የገፋፋው የኢሃፓ አመጽ አልነበረም። በገፍ በመግደል ማንኛውንም ነገር ልክ ለማስገባት የነበራቸው ጠንካራ ፍላጎትና ቁርጥ ሐሳብ እንጂ። እነ ተፈሪ በንቲ መንግስቱ ኃይለማርያም ወደ ፍጹም ስልጣን በሚጓዝበት መንገድ ላይ ኢሃፓንም ለማጥፋት በነበረው ቁርጠኝነት ላይ እንቅፋት ነበሩ። ስለዚህም በሚያውቃትና በተራቀቀባት አንዲቱ መንገድ በርሸና አስወገዳቸው። እነሱን ካስወገደ በኋላ ለሱና ለመይሶን በቀደዱት ደምባጥ ለቀለቀው መንገድ ለመከተል ጥርጊያው ክፍት ሆነላቸው። ይኸው መንገድ ከመስከረም 1969 ዓመተ ምህረት በፊት የተቀየሰና በዚሁ ዓመት ግን ቡራኬውን የተቀበለ ነበር። ለመሆኑ ኢሃፓ ከመታገል ተቆጥቦ ቢሆን ኑሮ በደርግ በኩል አመጹ ይቀር ኑሯልን? ይህማ ሆኖ ቢሆን መስከረም 1969 ዓመተ ምህረት ኢሃፓ ላይ ጦርነት ማወጅ ባላስፈለገም ነበር። ይህ የማይታበል ነው። ሽብርተኛ እንደሚለው አይነት ስሜት ላይ የሚደውሉ ቅጥያዎች መለጠፍ የደርግን ወንጀሎች ለመቀነስም ሆነ ተጠያቂነቱን ለማሳነስ አይችልም። በመጨረሻም የደርግን እርምጃዎች በበጓይን የሚመለከቱትንና ኢሃፓን የሚነቅፉትን ትምህርት የጠለቃቸው የውጭ ሰዎችን ጥያቄዎች መጠየቅ ይፈታተናል። መንግስታዊ ሽብርን እንዴት መታገል ይቻላል? ማታ በር ሲቆፈቁፍ መክፈት በርግጥ ሞትን የሚያስከትል በሆነበት ሁኔታ አንድ ሰው ማድረግ የሚችለው ምንድነው? መያዝ ማለት ጥፋት፣ ሲየል ብሎም ርሸና በሆነበት ሁኔታ እንዴት አርጎ መያዝ ይመረጣል? ሚዛናዊ አስተሳሰብና ሰብአዊነታቸው ካጡ ገዳዮች ጋር ማን በቁም ነገር መከራከር ይችላል? ስልጣኑን ለማደላደል ደርግ የነበሩት መሳሪያዎች አመጽና ሽብር ነበሩ። ቀዩ ሽብር እንደሚመጣ ታውቋል። በአንድ በኩል ሲታይ ሽብሩን ማስቀረት ይቻል የነበረው ኢሃፓና ህዝቡ መንግስቱን መቃወማቸውን አቁመው ቢያጎነብሱለት ነበር። ይህ ደግሞ በሚመለከታቸው ዘንድ የተወገዘ የባሪያ ምርጫ ሆነ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።